አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያን የተለመደው ኔዞትር ያክብሮት ሰላምታችንን ያስቀደም የዛሬ የሚያዝያ 13 ቀን 2011 ዓመተ ምህረት ወይንም የኤፕሪል 21 2019 ቀንብራችንን ይዘን ቀርበናል። ወደ ለቱ ስርጭታችን سنመለስ ደግሞ በቅድሚያ አጥር ያለ ቃለ መጠይቅ ይኖረናል። በመቀጠልም አዲስ አበባ ኗሪ እንጂ አክራይም ተክራይም የላትም በሚል ርዕስ በፍትህ መጽሔት የተጻፈ መልእክት ይደመጣል። ለክ ከምሽቱ 12 ሰዓት ገደማ የሳምንቱ አበይት ዜናዎች ይቀርባሉ። ከዚያም አንድ አጭር ጽሑፍ እናስተምጣለን። የጽሑፉ ምርስ እሽሩሩ ኦነግ ይላል። በመጨረሻም ሰሞኑን በባህር ዳር ከተማ የአማራ ወጣቶች ጉባኤ ላይ ከተደመጡ ንግግሮች መካከል የታጋይ ዘመነ ካሴን መልእክት እናስደምጣለን። ታጋይ ዘመነ ካሴ በኢትዮጵያ ሕዝብ አርበኞች ግንባር ቀዳሚውን የአርበኝነት ማዕረግ ከነበራቸው አንዱ ነው። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
Gracias. አድማጮቻችን በመጋጭ ላይ እንደገለጽነው አሁን አጥር ያለ ውይይት ይኖርናል። እንግዳችንን በቴሌፎን መስመር ከኛ ጋር ናቸው። እንግዳችን አቶ ሰለሞን ሀለፎም ይባላሉ ወይም ይባላል በየል ጀምር ለመሰይ በቀጣ አቶ ሰለሞን ነዋሪነቱ በስቶክሆልም ሲሆን እንግዳችን ለዛሬው እየተጋበዝነው በቅርቡ የሱድኛ ቋንቋ ሰዋሰው በአማርኛ ለጀማሪዎች የሚል መጽሐፍ ለተጠቃሚው ለማቅረብ በዝግጅት ላይ መሆኑንና ይሄንን መጽሐፍ በቅርቡ ለማስመረቅ እቅድ እንዳለው መረዳታችን ነው። ለህብረተሰቡ ማገልግሎት ሰጪ ሆነ የቋንቋ ማዳበሪያ መጽሐፍ ለማዘጋጀት ለምን እንዳሳሰበው እንዴት እንደተነሳሳ ስለመጽሐፉ ይዘት እንዲሁም እንዴትና መቼ ተጠቃሚዎቹ ሊያገኙት እንደሚችሉ እነዚህን ሁሉ አስመልክተን እንወያያለን። ጤና ይስጥልኝ አቶ ሰለሞን ሀለፎም ይስማሃል?
ጤና ይስጥልኝ ይስማኛል። አዎ
በቅድሚያ ኢትዮጵያነት ሬዲዮ ይሄንን የውቀት ማሳፊያ የሱድን ቋንቋ ሰዋሰው በአማርኛ ለጀማሪዎች የሚለውን ለማዳበር ለተነሳህበትን ዓላማ በመግለጽ በተለይም መልእክቱ በሲዱል ነዋሪ ለሆነው ኢትዮጵያዊ ህብረተሰቡ ተጠቃሚ ስለሚሆን ማብራሪያ ለመስጠት ፈቃደኛ ሆነ በመገኘት በአድማጮቻችን ስም እንኳን በሰዓት ተገኘ እያልኩ ወደ ውይይታችን እንሸጋግራለን። መጽሐፉ እንደተረዳሁት በጥሩ ላይ ሱድኛ ቋንቋ በመማር ላይ ያሉ አዲስ መጪ ወጣቶችንም ሆነ ጉልማሶች የሱድኛ ቋንቋ ለማገዝ የተሰናዳ እንደሆን ካስተራጨው የመረቃ ማስተዋቂያ ላይ ለመረዳት ይችላል። እና የአማርኛ ሰዋሰው ከሱድኛ ጋር በማነጻጸር ጀማሪዎች በቀላሉ እንዲረዱት ሆኖ ለማድረግ ከፍተኛ ጥረትን ይጠይቃል። እስቲ ይሄንን እንዳጠረ ባለ ሁኔታ ይሄን ኃላፊነት ወስደ ለመስራት ምንድን ነው ያሳሰበህ ምክንያት? ሲያጣጣርገ ይሄንን የተቀደሰ ስራ ለመጀመር ለምን እንዳነሳሳህ ለአድማጮቻችን ስትገልጽልን።
እሺ በጣም አመሰግናለሁ። ትንሽ ዳራውን ለማመቻቸት ያህል እዚህ ሀገር ከመምጣቴ በፊት ከአንድ ከ15 አመት በፊት ኮተቤ ሜትሮፖሊታን ዩኒቨርሲቲ ባሁን አጠራሩ ቀደም ሲል ኮተቤ መምብራን ትምህርት ኮሌጅ ነበር የሚባለው ለስድስት አመታት ያህል አስተምሬያለሁ ወደ መጨረሻ አካባቢ ማለት ነው። ከዛ በፊትም በተለያዩ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች ቋንቋን ሳስተምር ነበር። በተለይ አዲስ አበባ ያለሁኝ በግል ሳይሆን በቡድን ከተለያዩ ባለሙያዎች ጋር ሆኜ ለተለያዩ ክልሎች ለአፋር ክልል፣ ለቤኒሻንጉል ክልል፣ ለአዲስ አበባ መስተዳድር የቋንቋ መማሪያ መጻሕፍትና የመሳሰሉትን አጋዥ መጻሕፍ በቡድን እናዘጋጅ ነበር። እዚህ ሀገር ከመጣሁም በኋላ የተለያዩ አንድ ሶስት መጻሕፍቶችን አዘጋጅቻለሁ። በተለይ ባለፈው አመት አፕሪል ላይ እንደሚታወቀው የኢትዮጵያ ነባር የማራቶን ሯጮች እንደና በቢቂላ ማሞ ወልዴ ዋሚ ቢራቱ የመሳሰሉትን ያሰለጠነው ስዊድናዊ ኦኒ ኒስካነን ይባላል። የሱን የህይወት ታሪክ ኦኒ ኒስካነን ከሮሱንዳስ ከጃንሆይ ሜዳ በሚል ጽፌ አድማጮች ማን ነው አንባቢዎች እጅ ደርሷል። እዚህ ሀገር ተመርቆ እዚህ ነው የታተመው። እዚሁ ተመርቆ አንባቢዎች እጅ ደርሷል። አዲስ አበባም እንደዚሁ አሳትሜው በመነበብ ላይ ይገኛል። በዚህ አጋጣሚ መጽሐፉን ለወሰዱ አስተያየታቸው ለሰጡኝ ኢትዮጵያውያን ሁሉ እጅግ እጅግ ከፍ ያለ ምስጋናዬን ማቅረብ እወዳለሁ። ወደ አሁኑ ጉዳይ ስመጣ እንግዲህ ሌላ መጽሐፍ እየመጥቻለሁኝ እንዳስተዋወቃችሁት ይሄ አዲስ መጽሐፍ የስዊድንኛ ሰዋሱ በአማርኛ ለጀማሪዎች ይሰኛል። እንደምናውቀው ሁላችንም አዲስ የመጡ ወጣቶች ማለት ነው ኤፍኮ ወይም ፈርበር ደርሰ ክላስ የሚባለው የመሰናዶ ክፍል ላይ ቁጭ ብለው የሚማሩ ወደ መደበኛው ክፍል ከመግባታቸው በፊት ከተለያዩ ሀገር የሚመጡ ወጣቶች ለብቻቸው ይመጣሉ፣ ይማራሉ። ቁጭ ብለው ቋንቋ ነው በአብዛኛው የሚማሩ ስዊድንኛ እና ይቸገራሉ። አስተማሪዎችም ሐሳቡን ለማስረዳት በመካከል ኮሙኒኬት ማድረግ ይቸግራቸዋል። ለመግባባት ችግር ስላለባቸው አንዳንድ ጊዜ እኛ እነሱን እናግዛለን። አንዱ የስራ አካል ነው እኔ እና ችግራቸውን አያለሁ። ያን ጊዜ እነሱ በቀላሉ ስዊድንኛውን እንዲለምዱት እንዲያውቁት የሚያስችል ነገር ያስፈልጋቸዋል። አንዱ ይሄ ነው። ሁለተኛ ደግሞ ጎልማሶችም ቢሆኑ ኤስፊ ላይ ብዙ አመት የሚፈጅባቸው አሉ። መሰረታዊ እውቀት የሌላቸው በጣም ነው የሚቸገሩት። 5 አመት 6 አመት 7 አመት አንድ ኒቮ ላይ ብቻ የሚቀመጡ አሉ። እና ያው ይሄ ሁላችንም የምናውቀው ችግር ነው። አንዳንዶቹ ቤት አጋዥ ይኖራቸዋል፣ አንዳንዶቹ ደግሞ የላቸውም። እና እነዚህ የሌላቸውን የተቸገሩትን ሰዎች ለማገዝ ነው ዋና አላማው። ሌላው እንደሚታወቀው በተለያዩ ቋንቋዎች እንደዚህ የሰዋሱ መጽሐፍት አሉ፣ በአማርኛ ግን የለም። አንድ የተዘጋጀ ዲክሽነሪ አለ፣ መዝገበ ቃላት ማለት ነው። በእርግጥ አዘጋጁን እጅግ በጣም አመሰግናለሁ። እንደዚህ ሰፋ ያለ ነገር ስለሌለ በአማርኛም ያው እንግዲህ የግል አስተዋጽኦዬን ለማበርከት እንደ ቋንቋ ባለሙያነቴ በተቻለ መጠን በዚህ የመማር ማስተማር ሂደት ውስጥ ወጣቶችንም ሆነ ጎልማሶችን እንዲያግዛቸው ለማድረግ ትንሽ ብርሃን ለመፈንጠቅና በየት ነው የሚካሄደው፣ እንዴት ነው ማድረግ ያለብን እንዲሉ ከአማርኛው ጋር እያነጻጸርኩን የሰራሁት በቀላል ቋንቋ ያው ትምህርቱን እንዲያፋጥንላቸው ለማድረግ ብዬ ያዘጋጀሁት ነው።
አይ በጣም ጥሩ ያነሳኸው። ካሁን ቀደም ያሳተምካቸው መጽሐፍ በመለከት እኔም ፕሮፋይልህን ለማየት ሞክሬ ነበር። አንዳንድ መጽሐፎችንም በኢትዮጵያ ውስጥ የድርሰት አጻጻፍን የአማርኛ መሳሪያ መጻም መማሪያ ለሁለተኛ ደረጃ ትምህርት ቤትም እንደዚሁ ያልሰራቸውን ለመልከች ያለውኝ በጣም ጥሩ በመሆኑቶ በተለይ ስለኛ ቋንቋ መሰረቱ ሰዋሰው በጣም አስፈል እንትን ነው ለመግባባት ወሳኝ ነውና ሁሉም ቋንቋ የራሱ የሆነ እንትን አለውና በስድስተኛ ግን ቋንቋ ከሰው ጋር ለመግባባት የግዴታ ሰዋሰው ወሳኝ ነውና ይሄንን አንተ አጥርተህ ለህብረተሰቡ ለማበርከት መሞከር በጣም እጅግ የሚደነቅ ነው። እስቲ መጽሐፉ እንግዲህ ምን ምን ክፍሎች እንዳሉት እስቲ ደግሞ ለጣጥራ አድርገህ ምን ምን ክፍሎች አሉት?
በጣም ጥሩ። እንግዲህ ያው እኔ ስነ ልሳን የተማርኩት አዲስ አበባ ዩኒቨርሲቲ የቋንቋ ሳይንስ ማለት ነው። በጣም ሰፊ ነው መስኩ። ከዛ ውስጥ አንደኛው ሰዋሱ ነው። ሰዋሱ ማለት ያው ከድምጽ ጀምሮ የንግግር ድምጾችን፣ ቃላትን፣ ሀረጎችንና አረፍተ ነገሮችን የሚያጠና ነው። የቋንቋን ባህሪ የሚመረምር ነው። አገባብና መዋቅርን የሚያጠና ነው። በሁሉም ቋንቋዎች ዘንድ አለ። ሁሉም ቋንቋዎች ሰዋሱ አላቸው። ይሄ በጣም መሰረታዊ ነገር ነው። ስለዚህ እጅግ ዘርፈ ብዙ ቢሆንም በጣም ሴሌክቲቭ ሆኜ መርጬ ማለት ነው። ምንድን ነው የሚያስፈልጋቸው እነዚህ ጀማሪዎቹ? በምን ላይ ነው ማተኮር ያለብኝ? በንግግርም ሆነ በጽህፈት ጊዜ ሊያስፈልጓቸው በሚችሉት መሰረታዊ ጉዳዮች ላይ ከማብራሪያ ጋር ማብራሪያ ምሳሌዎች እያደረኩ ያዘጋጀሁት ነው። እንግዲህ በአጠቃላይ በነገራችን ላይ ቅድም ያነሳሁት ነገር አለ ስለ መዝገበ ቃላት። ይሄን ስራ ሳማክራቸው አንዳንዶቹ ዲክሽነሪ ነው እንዲያዘጋጀው ይላሉ። ዲክሽነሪ የቃላት መዘርዝር ነው፣ የቃላት መፍቻ ነው፣ ሰዋሰው አይደለም። በእርግጥ አንዳንድ ትልልቆቹ መዝገበ ቃላቶች በውስጣቸው ሰዋሰዋዊ ጉዳዮችን ሊያነሱ ሊጠቅሱ ይችላሉ እና መዝገበ ቃላት አይደለም። ከድምጽ ጀምሮ እስከ አረፍተ ነገር ድረስ የስዊድንኛውን ቋንቋ ባህሪ ከአማርኛው ጋር በማነጻጸር በቀላል ቋንቋ ሊገባቸው በሚችል መንገድ እየተዘጋጀ ነው። ይዘቱ በአጠቃላይ እንግዲህ እነዚህን ከድምጽ ጀምሮ እስከ አረፍተ ነገር ድረስ ያሉትን የሚያካትት ማብራሪያና ጥቂት ምሳሌዎች መልመጃዎችም አሉ። በዚህ ላይ የሚያተኩር ነው ይዘቱ።
በጣም ጥሩ። እንግዲህ ወደ ህትመቱ እንትኑ ወደ መጽሐፉ መውጣት እንሂድና ከሁለት ሳምንት በኋላ ይመስለኛል 5 የዛሬ 15 ቀን ሆኖ ነው በስቶኮልም ቮርበሪ በሚገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅድስተ ማርያም ቤተክርስቲያን የመስተንግዶ አዳራሽ ይመረቃል የሚል ነው በጥሩ ላይ ተሰንተን ያለውና እስቲ ይሄንን በመለከት በዙ ጋር ያያይዘህ ሽመጻፉ ሲታተም
እሺ
ዝግጅቱ እንዴት ነው የበዓል ማን ነው የመረቃው ከዛ መጻፉ እንዴት ነው ነዋሪዎች ወይንም የሚፈልጉት የሚያገኙት በሽያጭ ነው ዋጋ ወይንስ በላይብረሪ ውስጥ ይቀመጣል ይሄንን ምሳጥራገ ዳንማጭቻችን መከልስልን
በጣም ጥሩ ባለፈው ያዘጋጀሁትን መጽሐፍ ያው ቅድም ተከስኩትን ያሳተምኩበት ቦታ እዚሁ ሶኮልም ነው የሚታተመው ቮልካን ሚዲያ ይባላል አሳታሚው ያው እዚህ ሀገር ሲታተም መጽሐፉ በጣም በጥራት ነው የሚታተመው እዚህ ሀገር የታተመ መጽሐፍ ለዚህ ሀገር ሰው የሚሆነው ይታወቃል ከዚህ ወደዛ አይጫንም ምንድነው እዚህ ሀገር ይታተማል እንደተባለው አሁን እንደተጠቀስከው ሜይ 5 ቀን በእኛ አቆጣጠር ሚያዚያ 27 ቀን እሁድ ቀን ነው የሚለው የፋሲካ ሳምንት የዳግማይ ትንሳኤ ቀን ነው የሚመረቀው መጽሐፉ እንደተባለው ቮርበሪ ከቅዳሴ በኋላ እዛው ቅድስተ ማርያም ቤተክርስቲያን የመስንግዶ አዳራሽ ውስጥ ነው መጽሐፉን የምናስመርቀው በጊዜው እንግዲህ ያው ጥሪ ያስተላልፈናል አሁንም ያው ሰው እየሰማ ነው እዛ የሚመጡት ሰዎች የተጠሩት ሰዎች መጽሐፉን በአካል ይወስዳሉ ከዛ ውጪ ግን ምንድነው የሚሆነው ሌላው መጽሐፍም ላይ እንደሚደረገው ወይም ብዙ ጊዜ አዳራሾች እንደሚያደርጉት አገሩ ለዚህ የተመቸ ነው እና አዝሊ ብሪስፑንቴሴ ቮልካን ሚዲያ books.com ደግሞ የትምርት መጽሐፎች የሚሸጡበት ሌላ ሌሮሚ ሚዲያ ፑንቴሴ የሚባል ኦንላይን መጽሐፍ መሸጫዎች አሉ እነሱ ላይ ይወጣል ትምርት ቤቶቹ እነዚህ መደበኛ ትምርት ቤቶች የጎልማሶች ማስተማሪያዎች የሲፊዎች እና መሳሰሉት ከዛ ማዘዝ ይችላሉ በቀጥታ ትምርት ቤቶቹ ማዘዝ ይችላሉ እኔ የተወሰኑ ኮፒዎችን ስለማስመጣ ለምረቃው ደግሞ እኔም ጋር የተወሰኑ መጽሐፎች ይኖራሉ በጊዜ መጽሐፉ ሲመረቅ ሰዎች ይወስዳሉ ማለት ነው በትምህርት ቤት ከሆነ ራሱ ትምህርት ቤቱ ራሱ ተቋሙ ነው የሚገዛው በግለሰብ ደረጃ ከሆነ ደግሞ በግለሰብ ትንሽ ገንዘብ እየተከፈለ ይሸጣል ማለት ነው
አይ በጣም ጥሩ እንግዲህ መጨረሻ ጥያቄ የሚሆነው አሁን በዚህ መቼም ይሄን ሰሙ ሽሚያሚያ እንደሚያደርጉ ነው ምረዳውና እንዴት ያገኙሃል በቴሌፎንህን አድራሻህን ማለት መገናኛህን የቴሌፎንን ወይ ሜል አድራሻህን ለአድማጮቻችን ብትገልጽና ሰው ደውሎ አንዳንድ መረጃዎችን ለመጠየቅ ያስፈልጋል ተካንት እንዲያዳምጥ ቴሌፎንን ቁጥር ብትሰጥልን
በጣም ትልቅ ነገር ነው አሁን ለምሳሌ ልክ እንደዚህ ፈጠን ብዬ ስናገር መጽሐፎች ኦንላይን በዚህ ቦታ ይገኛሉ ስል ለማያዝ ራሱ ያስቸግራል ምክንያቱም አየር ላይ ስላለን ማለት ነው ቀላል የሚሆነው ቀላሉ መንገድ የኔን ስልክ ቁጥር እናገርና እንግዲህ ይሄን ጉዳይ የሚፈልጉ በተለይ ኮንታክት ሊያደርጉኝ የሚፈልጉ አጫጭር የጽሑፍ መልእክት ሊጽፉልኝ ይችላሉ ሊደውሉልኝ ይችላሉ በዚህ አስፈልጊውን ማንኛውንም ነገር ማብራሪያ መረጃ ለመስጠት እችላለሁኝ ስልክ ቁጥሬ 0737039782 ነው አንዴ ልድገመው 0737039782 ነው በዚህ እንግዲህ ማስተላለፍ ይቻላል
በጣም ጥሩ እንግዲህ አሰለሞን ዕውቀትን ለማጋራት ዕውቀትን ተጠቅመ በመጽሐፍ መልክ አቀናብረ ለማውጣት በመብቃት እንኳን ደስ ያለ ይያልን የኢትዮጵያነት ሬዲዮ መልካም ድልን እየተመኘ በዙን ሰናበታለን ተናስተልኝ
እጅግ አመሰግናለሁ እኔም እግዚአብሔር ያክብርልኝ
እሺ ሰላም ሰላም
ወሽት ለማናገር لو نت موت على مالك تعبنا شل متاك يا شاب لو نت موت على مالك تعبنا يا هرون هون بيك مالك اون اتناجر يشارني على الموت
ለምን ተማርካው ካም ተናገር? ይሁን ሸለመና ግራሰ ለምን ተማርካው?
አዲስ አበባ ኗሪ እንጂ አክራይም ተከራይም የላት። በወርሃ ህዳር 1879 ዓ.ም ተመረተ የተቆረቆረችው የአገሪቷና ከተማ አዲስ አበባ ከመስረታዋ ጀምሮ ቁጥራቸው ከሺዎች ወደ ሚሊዮኖች ያሻቀቡ ነዋሪዎቿ የደም ግብር ዕውቀት ሟለነዋይ ተሰውቶባት ዛሬ ላለችበት ቁመናና መሰረተ ልማት መድረሷ ያደባባይ እውነታ ነው። ይሁን ዘንድ በትኛውም ምክንያት በትኛውም ማመት ከሁሉም ያገሪቱ አካባቢዎች ፈልሰው መኖሪያቸው አድርገው የተቀላቀሏት ኢትዮጵያውያን በሙሉ አስተዋጽኦ እንዳላቸው ሊስተባበል የማይችል ሐቅ ነው። የዛሬቱ ኢትዮጵያን በማዋለዱ ረገድ የአዲስ አበባን ዘርፈ ብዙ ሚናን ያጎላውም ይህ ውህድ ማንነት ነው ተብሎ ይታመናል። መልካ ኢትዮጵያን የበየኑ ታላላቅ የፖለቲካ ክስተቶች በተመዘገቡበት የታሪክ ገጾች በወርቃማ ቀለም መስፈሯ አከራካሪ አይደለም። ለተፈራራቂዎቿ አምባገነን መሪዎች ውድቀትም ያንበሳውን ድርሻ ትይዛለች። ከአጼ ምኒልክ የመንግሥታዊ ተቋማት አወቃቀር አዋጅ፣ በሥራ ላይ እስካለው ሕገ መንግሥት፣ ከፊውዳሊዝም እስከ አብዮታዊ ዲሞክራሲ፣ ከአድዋ እስከ ኢትዮ ኤርትራ ጦርነቶች፣ አፍሪካውያንን ከቅኝ አገዛዝ ነጻ የማውጣት እንቅስቃሴ እስከ አፍሪካ ኅብረት ከተማይቱ ተጠብባበታለች። ለዘመናት ባቻቻይና አቃፊ እሴቶች የታነጸው ቅጽሯ በድኅረ ደርግ በሸርሻሪ አዋጆች ለእንዲህ ዐይነቱ አስጨናቂ አደጋ ትጋለጥ ዘንድ ተፈርዶባታል። ህዋት መራሹ መንግሥት በተከተለው የከፋፍለ ግዛና የግጭት ንድፈ ሐሳብ የከተማዋን ህልውና ለሥልጣን ማስጠበቂያ መሣሪያነት አውሎት ቆይቷል። በድኅረ ምርጫ 97 በአዲስ አበባ ሙሉ በሙሉ በተቃዋሚ ፓርቲ መሸነፉን ተከትሎ ከኦሮሚያ ጋር በተያያዘ ተጻራሪ አዋጆችን ሲያጸድቅና ሲሽር የነበረበት ሁነት ለዚህ ሙግት አስረጅ ነው። ይህ ዐይነቱ አደገኛ ጨዋታ ዛሬ ደግሞ የመፍረስ ወይንም የመሰንበት ፓንዶራ ቦክስ አድርጓታል። ከሽምቅ ተዋጊ ድርጅት ማኒፌስቶ ተቀድቶ በይስሙላ ውይይት በ1987 ዓ.ም ሕገ መንግሥት ተብሎ በጸደቀው ሰነድ ውስጥ የሰፈሩ ነውረኛ አንቀጾች ትርጓሜ የግጭት መነሾ ሆነዋል። ህዋት ዘረኝነትን ባርኮና ቀድሶ ለትግሉ ድጋፍ ማሰባሰቢያ አድርጎ ለሥልጣን ቢበቃም በድሜ ማራዘሚያነት ሲገለገልበት መክረሙም ሆነ አሁንም መቀጠሉ ግላጭ የወጣ ሐቅ ነው። በተለይ ከቅርብ ጊዜ ወዲህ ከግፈኛ ሕገ መንግሥት ብዬ ሰነድም እንኳ የተለጠጠና ያፈነገጠ ጥያቄን ለፖለቲካው ቁማር ጆከር የማድረግ ዝማሜ ኖሯል። ከጉዳዩ ጋር አያይዘው በረብ የለሽ ሙግቶች አገርና ሕዝብን ከመጥመድ በዘለለ በሩቅ ስጋት ሲያጭሩ የነበሩት ሞት የተሸከሙ ቅስቀሳዎች በግድያ በማፈናቀልና በአደባባይ ንብረት ነጠቃ ክሱት ሆነው በሐዘን አንገት አስደፍተውናል። ፍትህ መጽሔት ኢህአዴግ ውስጥ በቅርቡ ያመራለው ከተደረገ በኋላ በአዲስ አበባና በዙሪያዋ ለተፈጸሙት ውድመቶችና ግድያዎች እንዲሁም ከጀርባ እየተደገሱ ላሉ ቀጣይ መተላለቆች ግንባር ቀደም ተጠያቂው በኦሮሞ ስም ስልጣን የተቆናጠጠው ኦዴፓ ነው ብላ ታምናለች። ለዚህ ድምዳሜ ዋነኛው ገፊ ምክንያት ባለፈው ወር አጋማሽ ፓርቲው ያወጣው ያቋም መግለጫ ነው። ለዚህ ጠባጫሪ አቋም የኦሮሞ ህዝብ የአዲስ አበባ ባለቤትነቱ እስኪረጋገጥ እንሰራለን በሚል የተካተተው ሐረግ በኦዴፓ ውስጥ የኒኦ ፊውዳሊዝም አስተሳሰብ እያቆጠቆጠ ለመሆኑ ፍንጭ ሰጥቶ አልፏል። ይህ ደግሞ ጥንት በኦሮሞ ተጀምሮ በአማርኛና ትግርኛ ተናጋሪ ሊቃን ተስፋፍቶ በዘመን ብዛትና በከፉ መስዋዕትነት ወደ ታሪክነት የተቀየረውን የገባር ስርዓት ከመቃብር የመመለስ ሙከራ ነው። መኖሪያውን ባሌ አለያም አሩሲ ወለጋ ወይም ሐረር አመቻችቶ አዲስ አበባን በወል ርስትነት ነዋሪዋን ደግሞ ለጨሰኝነት የማጨቁ ቀቢጸ ተስፋ የማይለወጡ የተፈጥሮ ዕደቶችን ለመለወጥ የመሞከር ያህል ከንቱ ድካም ነው። ከዚሁ ጎን ለጎንም ለግማሽ ክፍለ ዘመን ማኅበረ ፖለቲካዊና ኢኮኖሚያዊ ጥልቅ ቅሬታን ከባህል ድፍጠጣ ጋር አስተሳስሮ መታገያ ያደረገው የኦሮሞ ልሂቃን ጥያቄዎች በጠርዘኛ ብሔርተኞች ጫናና ግልብ አስተሳሰብ ፈር ወደ መሳት ለመግፋቱ በቂ ጥቆማ የሰጠ ኩነት ሆኖ ተመዝግቧል። በህዋትና የኦነግ አክራሪ መስራች አመራር አባላት ትግግዝ በብሔሩ ተወላጆች ላይ ከመቶ ዓመታት በፊት ተፈጸመ ተብሎ የተሰበከው አፈ ታሪክ በወቅታዊ ችግርም በቤንዚንነት ማጋጋያ ተዳርጓል። እኒህ ከቤተ መንግሥት የተባረሩትም ሆነ ፖለቲካው ለውጡ ባልጠበቁት መንገድ ይንቋቸው በነበሩ የሆዲድ ሰዎች የተያዘባቸውም ሆነ የግጭቱ ቤንዚን አቀባይነት ድብቅ ሚና ተገማች ነው። ኦዴፓ እየተጋፈጠ ያለው የውስጥ ድርጅት መተጋገል ለግፊት እና ጫና አድራጊዎች ለመሬት ሆኖ ተገኝቷል። ፓርቲው የገጠመውን ልዩነትና መደናበር በሰከነና በሕግ ደንቡ አግባብ መፍታት ወደ ጎን ብሎ በቀላሉ አዲስ አበባን ለርስት ናፋቂው ወራሪ ኃይል በመስዋዕት አሸንፌ ወጣዋለሁ በሚል ስሁት ስሌት የሚያደርገው ሙከራ ለአገርም ሆነ ለሕዝብ አደገኛና የማይታረም ስህተት ሊያስከትል እንደሚችል ለማስገንዘብ እንወዳለን። አዲስ አበባ እንደ ትላንቱ ሁሉ ዛሬም በኢትዮጵያዋና ከተማነቷ ትቀጥላለች። የሁሉም የጋራ ቤትነቷም መቀየር አይቻልም። የአዲስ አበባ ተፈጥሯዊ ባለቤት ነዋሪዎቿ እንጂ አከራይም ተከራይም እንደሌላት ፍትህ መጽሔት አበክራ ለማሳሰብ ትገደዳለች።
አርማጮቻችን ከዚህ ቀጥለን ሳምንታዊ ዋናና ዘናችንን አስደምጣለን። ማያድ የመላ ኢትዮጵያ አንድ ድርጅት አዲስ ሊቀመንበር መምረጡን ይፋ አደረገ። ባለፈው ወር ከመላው አገሪቱ የመጡ 459 የጠቅላላ ጉባኤ አባላት በተገኙበት አቶ ማሙሸት አማራን ሊቀመንበር አድርጎ መርጧቸዋል። መያድ ላለፉት 10 አመታት ያህል በኡስታዩን ትርክና ባንዳንድ የድጅቱ አመራር አባላት ምግባር ብልሽነት ተተነሳ ውዝግብ ምክንያት የተቀናጀ አመራር ይዞ ሊራመድ ሳይችል ቆይቷል። ድንቅና ብርቅ የኢትዮጵያ ልጆች ሆኑ በአመራር ላይ የነበሩበት ድርጅት መሪዎቹ በህይወት ዘመናቸው ለአንድ አገር ለአንድ ህዝብ አሻራ የጣሉ በወያኔ ሰርጎ ገቦች ሲታመስ በቆዩት ይታወሳል። ቀደም ሲል ለኢትዮጵያ ህዝብ የነጻነት የመብት አንድነት ድል ዋስትና ሰጪ ነው ተብሎ ይታመንበት የነበረው መያድ በቅንጅት ውስጥ ሰርጎ በገቡት በነ ዶክተር ብርሃኑ ነጋ በፕሮፌሰር መስፍን ወልደ ማርያም ብርቱካን ሚድቅሳ በመሳሰሉ ተመስለው በወያኔ ላይ ክንዱን ለማንሳት የተነሳውን ህዝባዊ ኃይል በትነው ለሽርሽር ወደ አሜሪካ መውጣታቸው ይታወሳል። ከዚያን ጊዜ ጀምሮ የአንድ አገር የአንድ ህዝብ በአንድ ሰንደቅ ዓላማ የትግል መንፈስ ከብዙ አቅጣጫ ሲዋከብ ቆይቷል። ዲያስፖራው አንጃና ቡድን በማዋቀር መያድን በመቦርቦር የራሱን አፍራሽ ተግባር ሲያከናውን እንደነበር ሲዘገም ቆይቷል። በሰሞኑ የምርጫ ስነ ስርዓት ላይ መያድን በተለያዩ ወቅቶች ለድርጅቱ ተጠሪ ነን የሚሉ ተማጋቾችንም በስብሰባው መገኘታቸውን ለመረዳት ተችሏል። ይህ በይቅርባይነትና በመቻቻል የተዳኘ አንድነት ለቀጣዩ መያድ ህልውና መሰረት ጥሏል ያሉ ወገኖች የኢትዮጵያ ግዛይ ሁኔታ አጢኖ ሁኔታ ፓርቲው ለማዳን የተወሰደው እርምጃ ተገቢ ነው ብለዋል። አዲሱ አመራር በሰጠው መግለጫ ላይ መያድ ፓርቲው ለቀጣዩ በኢትዮጵያ ፖለቲካ ውስጥ ላለው ሚናና ተጽዕኖ አድራጊነት ስትራቴጂ ነድፋል ሲል አስታውቋል። ከዚህ ጋር ያያዝም መያድ በተቋሙነት ከመንቀሳቀሱ የፖለቲካ ፓርቲዎችና ሌሎች ለህዝብ እንሰራለን ከሚሉ ሁሉ ጋር አብሮ በጥራትና በሁደት እንደመስራት ጥሪ አስተላልፏል። በሰሜን ሸዋና በወሎ ክፍለ ሀገር በተለያዩ መንደሮች ግድያዎች፣ ማፈናቀሎችና የእምነት ተቋማትን የማቃጠል ዝርፊያ ወንጀሎችን የፈጸሙ ቡድኖች የኦሮሞ ጽንፈኞች እንደሆኑ ሰሞኑን መረጃዎች ይፋ ተደርገዋል። ወደ ሸዋና ወሎ ልዩ ልዩ አውራጃዎች የተሰማራውን የኦነግ ሽብርተኛ ቡድን ከነሙሉ ትጥቁ እገዛ እንዲደረግለት የወንጀል መፈጸም ስምሪት እንዲያደርግ የደገፈው በክፍለ ጦር አዛዥ ቢሮ ውስጥ የተቀነባበረ የጥፋት ዘመቻ መሆኑን የውስጥ አዋቂዎች ገልጸዋል። በመረጃነት ከሚሴ ተንቀሳቀሰው የኦነግ ሰራዊትን ትጥቃቸው እንዲይዙ እንዲሁም በየቡድን ተከፋፍለው በተሽከርካሪ መኪናዎች ላይ እንዲሳፈሩ ስራ ሲያስይዙ የነበሩ በፎቶዎች የተደገፉ መረጃዎች ለይታ በቅተዋል። በወጣው መረጃ መሰረት በጦር አዛዡ ቢሮ በተነደፈው የማጥቃት እርምጃ ለመወራሪው ለኦነግ ጽንፈኛ ቡድን መሳሪያና የሰራዊት አልባሳት አቅርቦት አገልግሎት የሚሰጡ 6 የመከላከያ ኦራሎችና 11 የመከላከያ አምቡላንሶችን አሰማርተው እንደነበር እነዚህ የውስጥ አዋቂዎች ገልጸዋል። በነዚህ በኦፒዲዮ ኦነግ የጦር አዛዥነት የተቀናበሩ አማራ ጠል የወረራ የጥፋት ተልኮት ቅንብር ኃላፊነቱን ለአማራ አክቲቪስቶችና አብንን ተጠያቂ የማድረግ ሴራ ማብሮ እንደተወጠነ ተገልጿል። ይህኑ ተንተርሶ የወረራውን አቅድ ያቀነባበረው የሰሜን እዟና አዛዥ ሜጀር ጀነራል ጌታቸው ጉዴና አማራ ጠል በሆነው ፕሮፓጋንዳ ለተንተርሶ የሰጠው የሐሰት መረጃ የአማራው ክልል ተብዬው የጸጥታና ደህንነት ግንባታ ቢሮ ምክትል ኃላፊ መሰረተ ቢስ መሆኑን አስተባብሏል። ጀነራሉ ለጥፋቱ ተጠያቂው ወያኔ ሰራሹና የክልል ኃላፊዎች ናቸው ያለውን ክስ በማጣጣል የኦነግ ተጠያቂዎች መሆናቸውንም እናረጋግጣለን ሲል የደህንነቱ ግንባታ ቢሮ ገልጿል። ከገሙገፋስ ከወሎ ከቤንሻንጉል እስከ ሀያር ባሉ የተለያዩ ስፍራዎች ሁሉ የኦነግ ጽንፈኞች ትንኮሳ አገሪቷን እያተራመሰ መሆኑን በመካድ አገዛዙ በሞኖፖል በያዘው ሚዲያና በጀዋር ኦሮሞ ኔትወርክ ጥምረት ጸረ ህዝብ ፕሮፓጋንዳ በማቀናበር እየሰሩ ነው። የኦነግ ጽንፈኛ ቡድን በነ ዶክተር አብይ ድጋፍ እየፈጸመ ያለውን የጥፋት ተልእኮ አገሪቱን ወደ ከፍ አልቂትን እየወሰዳት መሆኑን የሚገልጹ ይህንንም ጽንፈኛ ቡድን ከጥፋቱ እንዲታቀብ አገዛዙ ሙሉ ኃላፊነት ያለበት ለመሆኑ የማጋለጥ ስራዎች እየተካሄዱ ነው። ከዚህ ከኦነግ ወራሳን ወጣ የኦሮሞ ጽንፈኞች የማፈናቀል እርምጃ በአዳዲስ ስፍራዎችም እየተካሄዱ መሆኑን ዘጋቢዎች ገልጸዋል። በሰበታ ከአዲስ አበባ 25 ኪሎ ሜትር ርቀት ላይ የምትገኘው ከተማ የኦፒዲዮ ኦነግ ጣምራ ቡድን ካለፈው ረቡዕ ጀምሮ በሌሊት ቤቶችን እንዳፈራረሱ ቤታቸው የፈረሰባቸው ካሰሙት አቤቱታ ላይ ለመረዳት ተችሏል። በዚያው ዕለት ብቻ 3500 ነዋሪዎች በላያቸው ላይ መኖሪያ ቤቶቻቸውን እንደፈረሱባቸው ተጎጂዎቹ በመረጃ ገልጸዋል። የዶክተር አብይ አገዛዝ ገጸ በረከት የሆነ የማፈናቀል ወንጀል በአዲስ አበባ ብቻ ሳይሆን በአዲስ አበባና ዙሪያዋ ባሉ ከተሞች ሁሉ የጸረ ህዝብ እርምጃ ስምሪቱ እንደቀጠለ ነው። የአብይ አገዛዝም በዝምታ ያያየው ነው። ይህን በእንዲህ እንዳለ ጀነራል አሳምነው ጽጌ በቅርቡ በከሚሴ አጣየ ባንጀቴ ካራቆሪና በሌሎችም ስፍራዎች የደረሰው ወረራና ግድያ የተፈጸመው በኦነግ አዝማችነት መሆኑን ገልጸዋል። ጀነራል አሳምነው በኦነግ የተወረሩ ከተሞችን ከጎብኙ በኋላ ባደረጉት ንግግር የተፈጸሙ ጭካኖች ዘግናኝና ይቅርማ ይባል ነው ብለዋል። በሌላ በኩል ደግሞ በዛሬው ዕለት በአምቦ ከተማ የአማራና የኦሮሞ የህዝብ ለህዝብ ግንኙነት ማጠናከር በሚል አንድ ውይይት መከፈቱን ከሀገር የደረሰ ዜና ገልጿል። የኢትዮጵያ ዶላር ምንዛሬን በገበያ ተመለማድረግ ውሳኔ ላይ ስለተደረሰ ነው ተባለ። የኢትዮጵያ ብር በዶላር ላይ ያለ የምንዛሬ አቅም ከሚገባ በላይ የተጋነነ ነው የሚል ወቀሳ ካለም አቀፉ የሞኔታሪ ተቋማት ሁሉ ሲተች መቆየቱ ይታወሳል። የኢትዮጵያ መንግስት በየ በየጊዜው ቋሚ የመለዋወጫ ተመን በማውጣት ድንጋጌ ቢያበጅበትም የሀገሪቱ የመገበያያ ገንዘብ አቅም በዋጋ መናር ምክንያት እየሽቆለቀለ በመምጣቱ ተመጣጣኝ የሆነ ማስተካከያ በየጊዜው ሳይበጅለት ቆይቷል። የዶክተር አብይ አገዛዝ በቀጣው ጊዜ የዶላርን መገበያያ ተመን ራሱ የገበያው ፍላጎት ይወስነዋል በሚል ታሳቢነት ለውጥ የማድረግ እቅድ እንዳለው ገልጿል። ይህም የብሔራዊ ባንክ ቁጥጥር የሚያደርግበትን ውጭ ምንዛሬ ግብይት ስርዓት ያከትማል ማለት ነው። በፍላጎትና በአቅርቦት የገበያ መርህ የብር የውጭ ምንዛሬ ተመን እንዲወሰን የተጀመረው ቅድ በስራ ላይ ከመዋሉ በፊት በአሁኑ ጊዜ ያለው የምንዛሬ ተመን በምን ያህል መስተካከል እንዳለበት የኢንተርናሽናል ሞኒተሪ ፈንድ ምክር ለግሷል የሚል አስተያየትም ተደምጧል። ይህም ማለት የኢትዮጵያ ብር ከመግዛት አቅሙ በላይ ከፍተኛ ዋጋ እንዲይዝ በመደረጉ የማስተካከያው ተመን ምናልባት 10% ዝቅ ሳይ እንደማይቀር የውስጥ አዋቂዎች ግምታቸውን ሰጥተዋል። በአሁኑ ወቅት አገር ውስጥ 1 ዶላር በጥቁር ገበያ 39 የኢትዮጵያ ብር እንደደረሰ ይነገራል። ነጻው ገበያ ወደሚመራው የገበያ ስርዓት ከመሸጋገር በፊት በአገሪቷ ያላት የውጭ ምንዛሬ ክምችት ወሳኝ ነው ያሉ ወገኖች በአሁኑ ወቅት በአገሪቷ ለነዳጅና ይቅርታ በአሁኑ ወቅት አገሪቷ ለነዳጅና ለመድኃኒቶች ብቻ የሚበቃ የውጭ ምንዛሬ አቅም እንዳላት እየተባለ በገበያ የሚወሰነው የውጭ ምንዛሬ የግብይት ስርዓት መተግበር ሊታሰብ አይችልም የሚሉ ወገኖች ውሳኔው ከተላለፈ ግን የብር ምንዛሬ ተመን እንደሚያሻቅብና የዋጋ ግሽበትም እንደሚያስከትል ስጋታቸውን ገልጸዋል። በተጨማሪም የዶላር ተመን መስተካከል የአገሪቷንም የውጭ ዕዳ ክምር እንደሚያሳድገው አክለው ገልጸዋል። በለበኩል ደግሞ በአሁኑ ወቅት አገሪቷ ያላት የውጭ ምንዛሬ ክምችት ለቀጣው 2 ወሮች ብቻ እንደሚበቃና በጥንቃቄና የመሰረታዊ ፍላጎቶችን አቅርቦቶችን በማስቀደም እንደሚሰራ ብሔራዊ ባንክ ማስተዋወቁ ተገልጿል። በኢትዮጵያ ተላላቅ የማምረቻና አገልግሎት ሰጪ ድርጅቶች ለሀገር ውስጥና ለውጭ ሀገር ባለሀብቶች ለመሸጥ እቅድ እንደወጣ ተገለጸ። ቀደም ሲል የዶክተር አብይ አገዛዝ የኢትዮጵያ አየር መንገድና ቴሌኮሙኒኬሽን ለውጭ ባለሀብቶች ለማስተላለፍ የነበረው ንግግር ከገለጸ ወዲህ ከሰሞኑ ደግሞ የኢትዮጵያ ስኳር ኮርፖሬሽንን ለሽያጭ ሊያዋሉ እየተዘጋጀ ነው ተብሏል። የመንግስት የልማት ድርጅት በሚል ስም ተይዞ የነበረው የስኳር ኮርፖሬሽን በአገሪቱ ውስጥ ሙስናና በስልጣን መባለግን የሀገር ሀብት ማውደምን በዚህ ምክንያት በአገሪቱ ላይ ከፍተኛ የዕዳ ጫና ያስከተለ ተቋም ነው። የወያኔ አገዛዝ ከፍተኛ የሀገር ሀብት ከመዘበረበትና ባለስልጣናቱንም የሀገሪቷን አንጡረ ሀብት ወደ ውጭ ያሸሹበት በዋነኛነት የስኳር ኮርፖሬሽን መሆኑ ይታወቃል። የአብይ አገዛዝ የስኳር ኮርፖሬሽን ላይ አይኑን የጣለው የውጭ ምንዛሬ ለማስገኘት ታሳቢ ማድረግ ላይ ነው ያሉ ወገኖች ሽያጩ ለማካሄድ የሚያስፈልገው መሰናዶ የተጠናቀቀ መሆኑንም ገልጸዋል። ይህም ተከትሎ የኮርፖሬሽኑ ሀብትና ዕዳዎች ግምታና ዋጋ ማውጣት ስራዎች እየተካሄዱ እንደሚገኙ የአብይ አገዛዝ አስታውቋል። ለሽያጩ አፈጻጸም የሚረዱ ሰነዶችም ተዘጋጅተዋል። በስኳር ኮርፖሬሽን ድረገጽ ለመላው ዓለም ካለፈው ሚያዝያ 7 ቀን ጀምሮ መለቀቁንም ለመረዳት ተችሏል። የመረጃ ማስተባበር ሂደቱ እስከ ግንቦት 16 ቀን ከተሰናገደ በኋላ በዚህ ዕለትም እንደሚጠናቀቅ ታውቋል። ኮርፖሬሽኑ 13 የስኳር ፕሮጀክቶችን ያሉ ሲሆን ሽያጩ 3 አማራጮችን እንዳዘ ተገልጿል። የመጀመሪያው አማራጭ ሙሉ በሙሉ መሸጥ፣ ሁለተኛው አማራጭ ከመንግስት ጋር በሽክና ወል ባለቤትነት ድርሻ መያዝ፣ ሶስተኛውና መጨረሻው ደግሞ ፕሮጀክቱን በኮንትራክት ተረክቦ ማስተዳደርና መምራት የሚሉ ናቸው። የዶክተር አብይ አገዛዝ ለጊዜው ይፋ ያላደረጋቸው ማምረቻ ተቋማትና የአገልግሎት መስጫ ድርጅቶች ለሽያጭ ያስተናዳ መሆኑንም የስኳር ኮርፖሬሽን ወደ ግል ባለሀብት የማዘዋወሩ ስራ ሲጠናቀቅ የቀሩት ለሽያጭ ተመረጡት ሊያሳውቃል ተብሎ ይጠበቃል። በመጨረሻም በህዋት ወያኔ ጥያቄ ባለፈው ሰኞ ዕለት የተከፈተው የሃድግ ምክር ቤት ስብሰባ ከፍተኛ ውዝግብ መጠናቀቁ ተገለጸ። ስብሰባው ከመጠራቱ በፊት ህዋት ከመቀሌ የሃድግ ከጊዜ ወደ ጊዜ ተጻራሪ አቋም እየያዘ መጥቷል፣ ሰላም ማስከበር አልተቻለም የሚሉ ቅሬታዎችን ሲገልጽ እንደነበር ይታወሳል። በተጨማሪም ዶክተር አብይ የሃድግ አባል ድርጅቶች እንዲዋሃዱ ያቀረበውን ሐሳብ ህዋት እንደማይቀበለውና የሃድግ ለማዋሃድ የሚያስችል አንዳችም ያንን መንፈስ የለም የሚለው አቋሙን ሳንጸባረቅ ቆይቷል። ስብሰባው ሙሉ ትኩረቱም በኢሃደግ ላይ ያንዣበበበት ያመጣውን የመከፋፈል አደጋ ለመከላከልና በመካከላቸው ያለውን የሐሳብ ቅራኔዎች ለማስተካከል እንደነበር የውስጥ አዋቂዎች ገልጸዋል። ከዚሁ ጋር በመያዝ ኢሃደግ ለውጥ አምጥቻለሁ እያለ የሚነዛውን ፕሮፓጋንዳ ተቀናቃኞቹ ያበላሹት ነው የሚል ወቀሳም በመሰንዘር የለውጡን አጥናቃፊዎች አጥብቆ እንደሚታገላቸውም ስብሰባው በተደመደመበት ዕለት ባወጣው አጭር መግለጫው ላይ አስፍሮታል። በተጨማሪም የህዋት ወያኔ ካድሬ ባለስልጣኖች የነበሩትን ወደ ህግ ማቅረብ የሚለውን ጥሪ እንዲነሳ ወያኔ ጥያቄ አቅርቦ እንደነበርም ከስፍራ የተገኘው መረጃ ይገልጻል። በዝግ በተከናወነው ስብሰባ ላይ ለመጀመሪያ ጊዜ ኢሃዴግ አጋር ድርጅቶች ያላቸውን ማሳተፉ ታውቋል። ቀደም ሲል ለወያኔ አገልግሎት ሲሰጡ የነበሩት የሶማሊያ፣ የአፋር፣ የኦጋዴን፣ የሐረሬ፣ የቤኒሻንጉል ድርጅቶች ኢሃዴግን ፖሊስ በመንቀፍ መሞገታቸውንም ለመረዳት ተችሏል። አጋር ድርጅቶቹም ኢሃዴግ አገሪቱን ለባሰ አዘቅት የጣለ መሆኑን ገልጸው በተለይም የኢሃዴግ አብዮታዊ ዲሞክራሲ ፖሊሲ ጸረ ሕዝብ መሆኑን በማሳሰብ ፖሊሲው እንዲታደግ አጥብቀው ጠይቀዋል። የአጋር ድርጅቶቹ ያቀረቡት ንቀፌታ ያልተጠበቀና በኢሃዴግ ውስጥ ውዥንብር መፍጠሩ ዝግ ስብሰባው አላንዳች ውሳኔ መበተኑን ለጉዳዩ ቅርበት ያላቸው ገልጸዋል። አድማጮቻችን፣ ሳምንታዊና ዜናዎች በዚሁ ይጠናቀቃሉ።
እሽሩሩ ኦነግ ካንተነ መረድ የኦሮሞ ነጻነት ግንባር ለኦሮሞ ህዝብ መብት የተነሳ ሆነኝ ቢለም ባለፉት 40 ዓመታት ለምን እንደቆመ ተግባሩ ያሳየን ነው። በተለይም በዚህ የለውጥ ጊዜ ኢትዮጵያን ወዴት ይዟት ሊሄድ እንደፈለገ በተግባር ያሳየን ስለሆነ ዛሬ ሁሉም በሚገባ ያውቀዋል። ሁሉን አካታች የሆነው የኦሮሞ ህዝብ በስሙ የሚካሄደው ወንጀል ያገሩ ሁሉና አደጋ ላይ እየወደቀ ከሌላ ወገኑ ጋርም በፍቅር የሚኖርበትን ሁኔታ እየተበላሸ ነው። ከሁሉም በላይ ስልጣን ላይ ያለው የለውጥ ኃይል ኦነግን እሽሩሩ የሚልበት ሁኔታ አሳሳቢ ነው። 500 የማይሞላ ታጣቂ ያለኝ ባለበወሩ በአስር ሺዎች ታጣቂ ያለኝ ሲልና ትጥቅ አልፈታም ብሎ ለያጅ ለገራጅ ሲያስቸግር ዝም ተባለ። ኦነግ ሲያልማት የኖራትን የተገነጠለች ኦሮሚያ ሪፐብሊክ ለመመስረት ሁሉንም ለማዋጥ ሲያዛጋ እያየን ነው። አሁን ግን ከማዛጋት አልፎ እየነከሰም እያደማም ነው። ሶማሊያ ለተፈጸመው እልቂትና ስደት ካብዲ ኢሌ የበለጠ እንጂ ያነሰ ሚና አልነበረውም። ሐረርና ድሬዳዋን ለመሰልቀጥ በከበባ ነዋሪዎቹ ስቃይ ላይ ናቸው። በመቶ ሺህ የሚቆጠር የጌዲዮ ሕዝብ ላይ የተፈጸመው ዘግናኝ ግፍ ሆኖ በድርጊቱ የተሳተፉትን ሥልጣን ላይ ሆነው በችልታ የተመለከቱትን ነገ ማስጠየቁ የማይቀር ነው። ኦነግ በደቡብ ለሚገኙ ሌሎችም ማኅበረሰቦች የስጋት ምንጭ ነው። ቡራዩ የተካሄደው ዘግናኝ ጭፍጨፋ በግልጽ ለመናገር የዘር ማጥፋት ወንጀል በሚገባ በመረጃ ተደግፎ የተቀመጠ ወንጀል ስለሆነ ነገ የሚወጣ እውነት ነው። አዲስ አበባን በመዳፍ ለማድረግና ነዋሪዋን ቅኝ ለመግዛት የተሄደበት ግልጽና ስውር ደባ የሚሳካ ባይሆንም ብዙ የሚያስከፍል አደጋ ነው። ሞያሌ እንዲሁም ምዕራብ ወለጋ በዜጎች ላይ የተደረገው ግድያ፣ ዘረፋና የንብረት ማውደም ለሌላው ብቻ ሳይሆን ቆሜለታለሁ ለሚለው ለኦሮሞ ሕዝብም የማይመለስ አረመኔ ድርጅት መሆኑን በአደባባይ አስመስክሯል። 18 የሕዝብ ባንክ ሲዘርፍ፣ የሕዝብ መጠቀሚያ የሆኑ ትምህርት ቤቶችን፣ ክሊኒኮችና መሥሪያ ቤቶችን ሲያወድም፣ የአካባቢ ተወላጁን ኢንቨስተር ከውጭ ባለሙያዎች ጋር ገድሎ ሲያቃጥል፣ ኦነግ ለኦሮሞ ሕዝብ ቆሟል የሚል ካለ ጤነኛ አይደለም። የቤኒሻንጉል ባለሥልጣናትን በመግደል በኦሮሞዎች ጉሮሮ ላይ ቆሞ በመቶ ሺዎች እንዲፈናቀሉ ምክንያት ሲሆን፣ አሁን ደግሞ ወደ አማራው ሰሜን ሸዋና ወሎ ዘልቆ ከመንግሥት የውስጥ ደጋፊዎች ባስታጠቁት ከባድ መሣሪያ ንጹሐን ኢትዮጵያውያንን ሲገድል፣ ኦሮሞው ከሌላው ወገኑ ጋር በሰላም እንዳይኖር እያዘጋጀው ያለው አደጋ የማይታየው ካለ የሞተ ብቻ ነው። ባለፉት ሦስት የትንቅንቅ ዓመታት በወያኔ ስናይፐር ሺህ ወጣቶች በአደባባይ ሲረፈረፉ፣ አንዲት ጥይት መተኮስ ሳይችል በኢሳይያስ ጉያ የነበረ ልፍስፍስ ድርጅት ዛሬ ሺህ ንጹሐን የሚገድልበት ጉልበትና ችሎታ የት አገኘ? መልሱ ቀላል ነው። ኦህዴድ ውስጥ ተጠልለው የኖሩ ዘራፊና ፈሪ ዘረኞች መሣሪያውን፣ ገንዘቡን፣ መንግሥታዊ ተቋሙን ከፍተው አቅም ሰጥተውታል። ዲሞክራሲያዊ ለውጥ እነሱም እንዳይጠራርግ ሕወሓት ትቶት የሄደውን ሥልጣንና የሀብት ምንጭ ተቈጣጥረው ተረኛ አምባገነን መሆን ያለሙ ለመሆናቸው በእያንዳንዷ ክፍት ቦታ ራሳቸውን ሲሞሉ እያየን ነው። ትናንት የአገር ጠላት ሕወሓት መራሹ ጨካኝና ዘራፊ ቡድን ነበር፣ በሕዝብ ትግል ተወግዷል። ዛሬ ደግሞ ጎልቶ ያልወጣ ቢመስልም በኦነግ ዓላማ ዙሪያ ኢትዮጵያን ቀፍድዶ የሚይዝ ሌላ ዘረኛና ዘራፊ አምባገነን ሥርዓት ለመትከል ቅርጽ እየያዘ የመጣ ኃይል በተረኛነት በኢትዮጵያ አድማስ ላይ ይታያል። ከዓመት በፊት የተኰለኰለውን ተስፋ ሊያደበዝዝ ጥላውን እያጠላ ያለው አስፈሪ ዘረኝነት በጠቅላይ ሚኒስትሩ የመደመርና የፍቅር እንዲሁም የለማ መገርሳ ኢትዮጵያ ሱሴ አማላይ ሰበካ የሚወገድ አይደለም፣ ያዘናጋን እንደሆን እንጂ። መፍትሄው በሕዝቡ እጅ ነው። መንግሥት የዜጎችን ደህንነት መጠበቅ እስከ ተሳነውና የተደራጀ ዘረኛ ቡድን ተስፋፊ ፍላጎቱን በመላ ኢትዮጵያውያን ላይ ለመጫን ዕድል እየሰጠው ስለሆነ ራሱን መጠበቅና ለውጡን ወደ ትክክለኛ አቅጣጫ ማስኬድ የሕዝቡ ኃላፊነት ነው። ስለሆነም ህዝቡ መንግስት ያገሪቱን ጸጥታ እንዲያስከብር ጠንክሮ መጠየቅ መታገልና ማስገደድ ህዝቡ በየአካባቢው በመደራጀት የአካባቢውን ጸጥታ መጠበቅና ግጭቶች እንዳይነሱ መከላከል ከአጎራባች ህዝብ ጋር መልካም ግንኙነት መቀጠል ለጋራ ደህንነት መተባበር በፖለቲካ አስተሳሰብ በሃይማኖት በባህልና በዘር ልዩነት የሚራገቡ ቅስቀሳዎችን ማስወገድ ይህንን ልዩነት የሚሰብኩትን እንዲያቆሙ ማስገደድ በተፈጠረው ቀውስ የተፈናቀሉትን ማቋቋም ራሳቸውን እንዲችሉ ማድረግ ያገሪቱ ኢኮኖሚ አደጋ ላይ ስለሆነ ምርት እንዲጠናከር ገበያ እንዲስፋፋ የህዝብ ግንኙነቱ እንዲሳለጥ ማድረግ የምርት ተቋማት ላይ የሚደረግን ጥቃት መከላከል በባህላችንም በእምነታችንም ያልነበረውን እየተለመደ የመጣውን ጭካኔ ማውገዝና መከላከል ያስፈልጋል መንግስት ኦነግን እሽሩሩ የሚልበት አንቀልባ እስኪበጠስ በትግስት ስንጠብቅ አግራችንን እናጣለን ዛሬ መንግስት የምንለው ኃይ የጠራ አቋም ወይንም አቅም ያለው አይመስልም አቋሙ ሆነ አቅሙ የህዝቡን ፍላጎት ማካተት የሚችለው ህዝባዊ ትግሉ ሲቀጥል ነው አሁን ፖለቲከኛ ነኝ የሚለው አማተርም ሆነ ህዝቡ የለውጥ ኃይል ከሚባለው አካል ብዙ ይጠብቃል ጨርሶ ስተት ነው እነዚህ ሰዎች በህዝብ ትግል ተገደው አገልጋይነቱም ሰልችቷቸው ትግሉን ተቀላቀሉ እንጂ በተፈጥሯቸው የለውጥ ኃይል አይደሉም በህዝብ ሙቀትና ጭብጨባ የጀመሩት እስክስታ ከውስጣቸው የመነጫ ለመሆኑን ተግባራቸው እያሳየን ነው ዋናውን ስራቸውን ትተው አሁንም ድብ እየመጣን እንድናጅባቸው እንጂ ስተታቸው እንድነግራቸው ፍላጎቱን እያሳዩ አይደለም ቀዝቀዝ ስናደርግ ሲቆጡና ሲደናገራቸው አልፎ አልፎም የከፈሉትን መስዋዕትነት ሊሰብኩን ይዳዳቸዋል ልጆቻቸው በስናይፐር ከተገደሉባቸው ወላጆች ወይንም ጥፍራቸው በፒንሳ ብልታቸው በሃይላንድ ከጎተቱት በላይ መስዋዕት ከፍለናል ሊሉን ምንም አልቀራቸውም ውሾን ያነሳው ውሾ ይሁን እንደሚባለው የትናንቱን ረስተን ወደፊት እንሂድ ያልን ህዝብ የዛሬ ጥፋታቸው እንዲያርሙ ሊነገራቸው ሲሞከር ትናንት የሰሩትን ገድል ሊሰብኩን ይዳዳቸዋል ህዋትም የ17 ዓመት ገድልና የ60 ሺህ መስዋዕት ለ27 ዓመት ሰብኮ አልጨረሰውም አላሳመነን ከህዝብ የተደበቀ መስዋዕት ሆነ ወንጀል የለም አንበሳ ጦጣን ነይ ውረጅ አልበላሽም ሲላት አልበላሽምን ምን አመጣው ብላለች ትናንት ይህን አድርገናል የሚል የውለታ ጥያቄ የዛሬን ስህተት አይሸንፍም አብይ ሆይ ያለምንም ዋስትና ከሰንሰለት የለቀቀው ኦነግ ዛሬ ህዝብና አገር እያደማ ነው አንተና ጓዶችህን ለመብላት እንደማይመለስ ልቦናህ ያውቀዋል የጊዜ ጉዳይ ነው ትናንት በአንቀልባ ሽሩሩ የተባለው ኦነግ ዛሬ በመግዘፉ አንቀልባውን በጥሶ አዛዩን ሊያጠቃ ምንም አልቀረውም አዝሎት ያመጣውን ያጠፋ እንደሆን እንጂ ኢትዮጵያና ህዝቧ ራሳቸውን ለመጠበቅ ይገደዳሉ ሲሉ ጽሑፋቸውን ይቋጫሉ
Yeah. እንደዚህ ተሰባስባችሁ ስታዩ እንደዚህ ስንሰባሰብ ንጹህ ልቦቻችን ያዩ መልአክ ሳይቀርም ይደንሱልን ይመስለኛል። በጣም ከፍታ አደረኩኝ። በንጹህ መንፈስ መሰባሰባችን በክፉ የሚመለከቱ የኛ አንድ መሆን የኛ ለህልውናችን መታገል ለህልውናችን መቆም ብሎም ለምንሳሳላት ሀገር የነገዋስትና መሆን የሚያስጨንቃቸው ፖለቲካን ወደ ተራሻይ ቀጠልነት የቀየሩ የፖለቲካና የፎቶ ነጋዴዎች እንደሚደነግጡ አቃሉ። እንዲህ ለማሰባሰብ እንዲህ ለማማር ከገባንበት ከበባ ሰብሮ ለመውጣት በክፉ የሚያዩን ለማንበርከክ ያማራን ህዝብ ሁሉና ጥቅም ለማስከበር አልፎም ለኢትዮጵያችን መከታ ለመሆን ለመሰባሰባችን የማንንም ቡራክ ያንጠብቅም አንፈልግም። ስለዚህ ታምራላችሁ። ኢንጂነሪንግ ቃል የተንተን ከማርቆስ መድረክ በኋላ አላገኘውትም፣ ግን ቀድም ባደረገው ውብ ንግግር ውስጥ ወደ ባህር ዳር የመጣው መኪና ውስጥ እንደው ምን ልናገር በየሳስ ተኩረት ባደርግበት ይሻላል በያንስ ያሰብኩት ነጥብ በሙሉ አንስቶታል። ግን በእኔም ቋንቋ ትንሽ ለየት አድርጌ ለመናገር ሞክራለሁ። ላለፉት 50 አመታት ጸራማራነት ተጸንሶ ጸራማራነት ተወልዶ አድጎ ዛሬ እስኪያርጅ ድረስ አማራ እንዲጠፋ በህይወት ቢኖር እንኳን ደይቶ መስኪን ነው እንደሆነ ሲፈረድ የአማራ ልጆችም በቀናነት ለሚወዷት ኢትዮጵያ ኢትዮጵያቸው ሲሉ በተለያዩ ድርጅቶች ተሰክስገው አገራቸውንም መልክ ሳይያዙ እነሱም በተለያዩ ድርጅቶች ጠፍተው ሰጥመው ቀርተዋል። እኛም ለአቅመ ፖለቲካ ደርሰን ጉዳያቸው እኛ ትክሻል ይወድቋል። ቀደም ሲባል እንደነበረው የሌንጮ ልክታን ፖለቲካ ባንቀልባዝላ በኖረች ሀገር ውስጥ እና በኖር የፖለቲካ ሰማይ ስር የመለስ ዜናዊን የዘረኝነት ፖለቲካ ተሸክሞ በኖር የፖለቲካ ሰማይ ስር ትናንት አማራነት ላይ ሰይፍ ሲመዘዝ አንድ ነገር ተናግረው የማያውቁ ኃይሎች በሰው ሰው እኛ እንኳን ልባቸው ላንድ ሰከንድ ያላዋሱን ኃይሎች ዛሬ አማራው መሰባሰብ ሲጀምር ዘረኞች ይሉን ጀምረዋል። እኛ ዘረኞች አይደለንም። የዜግነት ፖለቲካንም እውነት እንነጋገር ከተባለ የኛ ተፈጥሯዊ ስሪት ይቀርዋል ከማንም በተሻለ። እኔ እንደሚገባኝ ለፖለቲካል ሳይንስ ሰዎች ካላችሁ ልታረሙት ትችላላችሁ። የዜግነት ፖለቲካ ማለት ሰውን በዜግነቱ መውደድ፣ በዜግነቱ ማክበር ወይም ሰዎች በአንድ ሀገር የፖለቲካ ስርዓት ውስጥ በዜግነታቸው ብቻ ተከብረው የሚኖሩበት አትሞስፌር መፍጠር ማለት ነው። አማራ ሰውን ይወዳል። ግለሰብን በሰውነቱ ያከብራል። ማንንም ያክፋል ቀደም ሲባል እንደነበረው ሰውን ያከብራል። ከዚህ ተፈጥሮው ስርይት በላይ የዜግነት ፖለቲካ ለሚባለው ፍልስፍና የቀረበ አስተሳሰብና የማህበረሰብ የስነ ልቦና አድርገት ካለ እኔ ለመከራከር ዝግጁ ነኝ። ማንንም ማግለል አይደለም ይንስ። ስለዚህ ለንጮለታ እና የዘመን አጋሮቹ ከነ ማርክስና ኤንግልስ ቀያይ መጻፍ የተረገሙ ገጾች የቀረሙትን ፎርሙላ ይዘው አማራን ጨቋኝ ብለው ራሳቸውን ተጨቋኝ አድርገው 50 አመት ሙሉ ሜዳውን ተራራውን ሲያርሱ ዘረኞች አልነበሩም። መለስ ዜናዊ የሰነታን አሳጓዶቹን ሰብስቦ በርሃ ገብቶ በኋላም ለአቅመ መንግስት እንደደርሶ ያደረገውን ሲያደርግ ዘረኝነት አልነበረም። ግን ትናንት ከሰሜን እስከ ምዕራብ ከደቡብ እስከ ምስራቅ ተጉዘው መፈርቀም ወራቸውን ወርውረው ጥለው ሊጎርሱ ያዘጋጁትን እንኳን ሳይጎርሱ አሽቀንጥረው ጥለው ለኢትዮጵያዊነት የሞቱ ለኢትዮጵያዊነት በየቦታው የወደቁ የልጅ ልጆችን እኛን ዘረኞች ይሉናል። እኛ ዘረኞች አይደለም። በ1998 ዓመተ ምህረት በጣም በትንሽ እድሜ አንድ መድረክ ላይ እዚህ ሴራር የሚባል መስሪያ ቤት አዳራሽ ስለ አማራነት ተከራክረያለሁ። ከዛ በኋላ ያለፈውን የፖለቲካ ህይወት የምታውቁት ነው። አማራነትን ስለማናቀው አማራነትን ስለማናከብረው አይደለም። የኢትዮጵያ ስም በተጠቀሰበት ሜዳ በሙሉ ይሄድን ምን ሞተው እቺ ሀገር መልክ ኑሯት አማራው ከሌላውም ሳይበልጥ ከሌላውም ሳይንስ በኩልነት ተከባብረን ምን ኖርባት ተውና ተፈጠራለች ብለን አስበን እኛን ከባለን እነሱ ይንዳሉ፣ እኛን ሰራለን እነሱ ያፈርሳሉ። ዛሬ ለቅድም ሲባል እንደነበረው ላለፉት 50 አመታት በየመድረኩ አማራው ሲሉ ኦኬ ካላችሁ ማሻማራው ሽን ስንል ዘረኞች ጠባቦች ወያኔ በቀደደው ወይ መፍሰስ ነው ይላሉ። ወያኔ አይደለም ማርክስ በቀደደው ወይ ላይ ፈርሰው ሰኞለት ስለዓለም አቀፍ የወዛደሪ በላይነት ሲሰብኩ ወለው ማክሰኞለት በየጎጣቸው ተጓርነው ዘረኝነትን በዚህች ሀገር ውስጥ ተቋማው ያደረጉት ዛሬ ስለ ብሔር ፖለቲካ አስከፊነት ስለ ዘግነት ፖለቲካ አስፈላጊነት ሊሰብኩ የሚሞክሩ ሰዎች ናቸው። ብራኑ ነጋ ስለዚህ ግነት ፖለቲካ ይሰብካል። ብራኑ ነጋ ያፋታ ጋር ሆኖ ሲሄድ ግን በአንድ ፍልስፍና ምን ሆነ ይሄደው አማራ ጨቁማል ሌላው ተጨቁማል ብሎ አንድ ድርጅት ውስጥ ነው። ብራኑን አቀዋለሁ። ዶክተር ደሳለኝ ጫኔ አብሮ አደገኝ ነው እሱንም አቀዋለሁ። ሁለቱን አቃቸዋለሁ። ዶክተር ደሳለኝ ጫኔ ያብል ሊቀመንበር ነው ግን ከብርሃኑ ነጋ የተሻለ ኢትዮጵያዊነት አለ። በእርግጠኝነት ነው የምነግረው። ስለዚህ አስመሳዮች ቀደም ብየዋለሁ የብርሃኑ ነጋ ሌጋሲ በኢትዮጵያ ፖለቲካ ውስጥ ምንድነው ብላችሁ ብትጠይቁኝ ፖለቲካን ሸቀጥ ማድረግ ይችላል። ፖለቲካን በገንዘብ ይሸጥና ሰዎችን ገንዘብ ሰጥቶ ሊገዛ ይሞክራል። ስለዚህ እነዚህ ሰዎች እንደኔ አትሮኑስ ተደግፈው እኛን ስለዚህ ግነት ፖለቲካ የማስተማር የሞራል እልና የላቸው። አንድ መልእክት ላስተላልፍ ሌሎችም ሊናገሩ የሚጠብቁ ወንድሞች ስላሉ ያን የአፓ ዘመን የክፉ ዘመን ፖለቲካ ያንዳንዱ አማራ ጎጆ ውስጥ ለመክተት የሚሰሩ ኃይሎች አሉ። ገንዘብ አላቸው። ድሮ በሁላችንም ስም የተሰበሰበ አሁን ከአራት ኪሎ ጠጋ ተብሎ የሚገኝ ድጋፍም አለ። እሱን እየተጠቀሙ ላለፉት 50 አመታት እንድንጠፋ ከተቻለ ካልተቻለ በልመና እንድንኖር የተፈረደበት ማህበረሰብ ልጆች ስለሆኑ የኢኮኖሚ ድክመታችን የኪሳችን ባዶ መሆን እንደ ትልቅ አጋጣሚ ቆጥረውት ከመካከላችን ላንድና ሁለት ወንድሞቻችን ሳንቲም እየረጩ በወንድማማቾች መሃል መገዳደል እንዲዘራ እየሰሩ ነው ያሉት። እግዚአብሔር ስጦና ቅድም ይልቃል አንስፈታል በሌላ መልክ ቢሆን በጣም 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 መጠንቀቅ አለብን። ከሽብር ነጭ ሽብር ያልደረሰበት የኢትዮጵያ ኮርነር ባይኖርም አብዛኛው ሞት ያማረው ወጣት ነው ታውቃላችሁ። መይሶን ያፓ በዘበኑ በነበሩ ድርጅቶች አባል ሆኖ አመራር ሆኖ በነበሩ እርስ በርስ መጋደል ያለቁት በብዛት ያማራ ልጆች ናቸው። ኢትዮጵያዊነትን ማስተማር ከፈለገ እንዲህ ዞር ዞር ማለትም ቆጥሮ ነው። አምቦ ኢትዮጵያ አይደለም እንዴ? ምንድነው የሚያመላልሳቸው? በቃ እናንተ ምን ምርጥ ኢትዮጵያውያን ታቆታላችሁ ልባችሁ። እኛ ተደራጅተን ባንድ መቆምና ያማረውን ፍስፍሉና ናጥቅም ማስከበር የቻን ቅጽበት እለት አይደለም ቅጽበት ኢትዮጵያ እንደ ሀገር መቀጠል ትችላለች ያለዛ ደጋው ስለነበር። ስለዚህ የኛ መደራጀት የኛን ህልውና ከማሰንበት ባለፈ የኢትዮጵያንም ህልውና ማስቀጠል እንደሆነ ሆዳቸው ያወቀው ኢትዮጵያዊነት እንዲያስተምሩን የሚመጡ ለምንድን ነው? ለምን ጅጅጋ ይሉ? ታቆታላችሁ ምክንያቱም በምዝግዝግስቶ ነው የሚያባረሯቸው እዚህ ግን ይመለሳሉ የኛን ቻይነት ተቀበል። ኤኒዌይ ያን የአፓ ዘመን ወይም ያ ትውልድ ዘመን ወንድም ወንድሙን ከሌላ ድርጅት ስለተሰለፈ ብቻ የሌላ ድርጅት አባል ስለሆነ ብቻ የሚገልበት ዘመን መጥቶ የሚተላለቀው ተላልቆ 4 ኪሎ ሙሉ በሙሉ ተቀለለው መግባት ይፈልጋል ነው። እሱ እንዳይሆን ጥንቃቄ ማድረግ አለብን ነው። መቼም ይገባቸዋል። እዚህ ባህር ዳር ላይ ተሰራ ያለውን ስራ ታቆታላችሁ። አንዳንዶች አብሮ አደጎቻችን ያማራውን ይሉና ትግል ሲያንቋሹ መብታቸው ሊነግሩኝ ይሞክራሉ ይጨቃጨቋቸዋል ሁሉ። እንዳላስረዝም እንጂ አንዳጭር ተረት ልናገር። አንድ አርሶ አደር ገበያ ውሎ ወደ ቤቱ ሲሄድ ከርቀት አብሮት ድሮ ያደገ ጓደኛውን ከብት ሲያለቅም ያየዋል ወይም ከብት እየጠበቀ ወይም ከብት እያገደ በከተመኛ እና ሰላም ሊለው መንገድ ሰብሮ ይሄዳል። እንዴው እንደነ ከብቱም ሰውም ደና ነው ወይ አረጀኩ አብረን አድገን አንጣያይቅም በባለም ወዘተ ብሎት ለአንድ ሰዓት ካወሩ በኋላ በልደናደር ጀምበሮም ያዘቀዘቀሽ ነው እንግዲህ ቤቴ ልግባ በጊዜ ብሎት ትንሽ እንደሄደ ከኋላው ይጠራዋል ከብት አልቃም። ቆይ 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 እስኪ አንዴ ጠብቀኝ ነው ምን ፈለክ ብሎ ዞር ሲል አምና የሞተ ግን አንተ ነህ ወንድምህ ነው ይለዋል። ምን አልህ ይላል አምና አንተ ነህ ወንድምህ ነው የሞተ ካሁን በኋላ ካንተ ጋር በወራ ይስጋኝ ብሎ ነው ጥሎት ሄደ። ስለዚህ በቀናነት መረዳት የሚፈልግን ካይ ማስረዳት ጠላቶቻችን ከስር ከስር ያማራ ህልውና ትግል ጸረ ኢትዮጵያዊ እንቅስቃሴ እንደሆነ አድርገው ስለሚሰሩ የውሃዎችን ማንቃት ያስፈልጋል። ሆነ ብለው 2000 ብር የተላከላቸው የሚጨቃጨቋችሁና ግዚያችሁን ጉልበታችሁን የሚወስዱ ሰዎችን ግን እንደዛ ሰው እየከናንተ ጋር በወራ ይስገኝ ብላችሁ ታውቃችሁ የመፍገድ አስተምሩ። ስለዚህ እኔ ክፉሽን የሆነ እርስ በርስ የማጫረስ ፖለቲካ በልቃት ማየት አለብን። ምንም ቢሆን ወንድማማቾች ነን። ትናንትና ከትናንት በፊት ወንድሞቻችን በተለያየ ፖለቲካው ገን ተሰልፈው እርስ በርስ ተጋለዋል። እሱ መደገም መቻል የለበትም። በዛኛው ሞት ያለቀ ያማራው ወጣት ነው በብዛት ያንበሳውን ድርሻ የሚወስደው። አሁንም የሚያልቀ ያማራው ወጣት ነው። ይሄን ነክተን እንጠብቅ ነው የመጀመሪያው መልእክት። ሁለተኛው የዶክተር አምባቸው ጊዜ ኖሮት ቢኖር ደስ ይለኛል። እንደሚሰማው ግን አልጠራጠርምና ነገር ለነገር የወንድም መልእክት ነው። ይህን ያምቻ ጋብቻ የጎጥ ስብስብ አፍርስ ማን የማን አበልክ ስለሆነ የቢሮ ኃላፊ እንደሆነ ማን የማን የጎጥ የወንዝልሽ ስለሆነ የምናምን ቢሮ ኃላፊ እንደሆነ የምናምን ወረዳ አስተዳዳሪ እንደሆነ ታቆታላችሁ አቀዋለሁ። ይሄ አሰራር መፍረስ መቻል አለበት። ባህር ዳር ከተማ ውስጥ ያለውን ስርዓት ወጣት ታቆታላችሁ። በረንዳ ላይ ተቀምጦ ስትክዝ ነው የሚል 90% ወጣታችሁ። የአራት ሚሊዮን ብር መኪና እየነዱ እዚሁ ከተማ ውስጥ አራት የቀበሌ ቤት ያላቸው ሰዎች ደግሞ አሉ። ይህን ፍትሃዊነት ማስቆም ያስፈልጋል። ያክስቱን ልጅ ሲሾም እያየኸው፣ ያጎቱን ልጅ ሲያንቆለጳጵስ እያየኸው መሬ ነው ብለህ ልትከተሉ አችልም። ቅድም ያልሁትን ነገር አንባቸው ያደረገ ቀን እኔ አብሬው ሞታለሁ በግሌ በግሌ። ስለዚህ ያምቻ ጋብቻ የጥቅም ኔትወርክ ይፍረስ እዚህ ክልል ላይ። ያኔ ህዝብና መሪ መገናኘት ይችላል። ሌሎች የሚጎሉን ነገሮች ስለሌሉ አይደለም እነዚህን አንስቼ መነግራችሁ። የማይጎለን ነገር የለም። የሚጎለንን ነገር በጋራ ህዝብም መንግስትም ሆነን አንዱ ነን መቅረፍ ካለብን የግድ ስለሚያስፈልግ ማስወገድ ማለት ነው። ቀደም ያልኩትን ነገር የሚጥሙ የሚታዩ ምጆች ሲወሰዱ ማየት ፈልጋለሁ በግሌ ማለት ነው። ለዶክተር አብይም አንድ መልእክት አለኝ። ወይ አሁን እሱ የጽዳት ዘመቻ ላይ ስለሆነ ቢዚ ነው አይሰማኝም። ሌላ ሲያደርስ እንዴው እስኪ በካሴ ሞታ ሆነ ዳውድ ይብሳና ሌንጮ ለታን ኢልል ሆቴል አስቀምጦ እየቀለቡ ቆሻሻ ፖለቲካ በዚህ ሀገር ላይ እንዲዘራ ያደረጉ ዝም ብሎ ማየት ነው ኃጢያት ወይስ እንዴው በር ላይ የሆነች ቆሻሻ መሆኑ? ኤኒዌይ ወይ አመራር መንግስት ይምሰል ካለዛ ተውት። የምትችሉ ከሆነ አንተም ቡድንህም መንግስት መሰሉ አንተም መሪ ለመንሰር ሞክር ነው ምለው። አመሰግናለሁ።
አድማጮቻችን በስዊድን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። በዚህ አጋጣሚ ለአድማጮቻችን የምንገልጸው በመጪው ሳምንት በሚከበረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብርሃነ ትንሣኤ በዓል ምክንያት ስርጭታችን እንደማይተላለፍ ከወዲሁ እየገለጽን ለእምነቱ ተከታዮች በሞላ በዓሉ የሰላምና የደስታ እንዲሆንላችሁ የኢትዮጵያ አንድነት ሬዲዮ መልካም ምኞቱን ይገልጻል። የዛሬውን የሚያዝያ 13 ቀን 2011 ዓ.ም ተምረት ወይንም የኤፕሪል 21 2019 ስርጭታችንን ያስተናግድናችሁ ተኩላ ወርቁ እኔም ወርቁ ሞላ ነበርን። ደህና ቆዩልን እያልን በዚሁ እንሰናበታለን። መልካም ሳምንት፣ መልካም ሕማማት። ድል ለኢትዮጵያ ሕዝብ።
Yeah.